ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 27 2017 ዓ.ም ምረ ዝግጅታችን ጀመረ። በኦሮሚያ ክልል ህፃናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ እየተመለመሉ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ።
ለምሳሌ አንድ የማቆያ ስፍራ ገብተን ካነጋገርናቸው ውስጥ ህፃናት ሆኑና አምሮ መንተኛን ጨምሮ ወደ 36 ሰዎች ነው አስለቀቅ ይችላል ካሉት አመራሮች ጋር ተነጋግረን
የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬ መሰለን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች አጉራዊና ዓለም አቀፍ ዘገባዎችንም በምሽቱ መሰናዷችን አካተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። ፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰበሰቡ ዋና ዋና ዜናዎች እንግዱ።
በድጋሚ እንደምን አመሻችሁ። ኢትዮጵያ ወደ ጁባላንድ ክልል ጦር አስገብታለች ስትል ሶማሊያ ክስ አሰማች። የሶማሊያ ኢሳ ባህላዊ የፍትህ ስርዓት በዩኔስኮ ዕውቅና አገኘ። የሶሪያ አማጽያን 2 ተጨማሪ ከተሞችን ተቆጣጠሩ። እንዲሁም በአሜሪካ ቲክቶክ እንዲታገድ የወጣውን ህግ የፌደራል ይግባኝ ፍርድ ቤት ደገፈ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ ዛሬ አርብ ወደ ደቡባዊ ጁባላንድ ክልል ጦር ልካለች ስትል ሶማሊያ ክስ አሰማች። የሶማሊያ የማስታወቂያ ባህልና ቱሪዝም ሚኒስቴር ባወጣው መግለጫ ኢትዮጵያ ጦሯን ደቡብ ጌዶ ክልል ወደሚገኘው ቦሎሃዎ አንቀሳቅሳ የነበረ ቢሆንም በታጣቂ ኃይሎችና በአካባቢው ማህበረሰብ ግስጋሴው ሊገታ ችሏል ብሏል። የኢትዮጵያ መንግስት በጌዶ ክልል በጎሳዎች መካከል ግጭት ለመፍጠር የሚፈጽመውን የሚኮንን ያለውን ድርጊት በጽኑ እናወግዛለን ብሏል የሚኒስቴሩ መግለጫ። ይህ የአዲስ አበባው መንግስት በሶማሊያ አንድነትና ሉዓላዊነት ላይ የሚፈጽመው ጣልቃ ገብነት እንቅስቃሴ አካል ነው ያለው መግለጫ ሀገሪቱ በሰላም አብሮ የመኖርን ብትመርጥም የኢትዮጵያ ድርጊት ግን በቀጠናው አዲስ ግጭት የሚፈጥር ነው ሲልም አክሏል። ሶማሊያ ነጻነቷንና ሉዓላዊነቷን ለመከላከል ዝግጁ ነች ያለው መግለጫ ዓለም አቀፍ ማህበረሰቡ ተፈጸመ የተባለውን ወታደራዊ እንቅስቃሴ እንዲያወግዝም ጠይቋል። አዲስ አበባ በሶማሊያ መግለጫ ላይ አስተያየት እንዳልሰጠች የጠቆመው የኤኤፍፒ ዘገባ የባለስልጣናትን አስተያየት ለማግኘት ያደረገው ጥረት እንዳልተሳካለትም አመልክቷል። የሶማሌ ኢሳ ባህላዊ የፍትህ ስርዓት በዩኔስኮ ዕውቅና አገኘ። ሄር ኢሴ የተሰኘውና በኢትዮጵያ ጅቡቲና ሶማሊያ የሚገኙ የሶማሌ ኢሳ ማህበረሰብ የፍትህ ስርዓት በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ ቅርሶች መዝገብ ውስጥ እንዲሰፍር መወሰኑ ተነግሯል። ዲሞክራሲያዊ አስተዳደርን የሚያሰፍን የተባለው ከትውልድ ሲተላለፍ የመጣው የፍትህ ስርዓት የስልጣን ክፍፍልን፣ ፍትህን እንዲሁም በማህበረሰቡ ውስጥ አንድ ቡድን ወይም ግለሰብ የሚተዳደርበትን መርህና እሴት በግልጽ ያሰፈረ ነው ተብሏል። ደንቦቹ በማህበረሰብ ውስጥም ሆነ ከሌሎቹ ማህበረሰቦችና ዘውጌዎች ጋር በሰላም አብሮ የመኖር መርህን የሚከተሉ እንደሆነ ከዩኔስኮ የተገኘው መግለጫ አመልክቷል። በተጨማሪም ዓለም አቀፍ መርህ ተደርጎ የሚታየውን የሴቶችና ሕፃናት መብት መከበር፣ የተፈጥሮ አካባቢን መንከባከብ፣ ሰላማዊ ግጭት መፍትሄዎችን እንዲሁም መረዳዳትን የሚያበረታታ እንደሆነ ተገልጿል። ሄር ኢሴ በተረት፣ በምሳሌ፣ በስነ ግጥም፣ በሌሎችም ባህላዊ ስርዓቶች አማካይነት ከትውልድ ትውልድ ሲተላለፍ የመጣ እንደሆነም ታውቋል። በተጨማሪም በዘመናዊ ትምህርት፣ በውይይቶችና ሲምፖዚየሞች እንዲሁም በብዙሃን መገናኛ አማካይነት ወደ ትውልድ በመተላለፍ ላይ ነው። ስራቱ በአፍሪካ ቀንድ የሚገኙትን የሶማሌ ኢሳ ማህበረሰብ ያስተሳሰረና ማንነታቸውንና አንድነታቸውን ጠብቀው እንዲኖሩ ያስቻለ እንደሆነም ተነግሯል። የኢሳ ጎሳ ምክር ቤት ቃል አቀባይ አቶ መሐመድ ሙሴ ገሌ የምዝገባ ሂደቱ ብዙ እንደተደከመበት ገልጸው በውጤቱም መደሰታቸውን ለቪኦኤ ተናግረዋል። በምዝገባ ሂደቱ ወይዘሮ አያን አሊ ሙሴ የተባሉ የህዝብ ተወካዮች ምክር ቤት አባል የሚመሩት ኢሳ ኤሪቴጅ የተባለ ምክር ማህበር ቁልፍ ሚና መጫወቱን አቶ ማህመድ ጨምረው ገልጸዋል። የኢሳ ጎሳ የሚኖርባቸው የኢትዮጵያ ጅቡቲና ሶማሊያ መንግስታትም አስፈላጊውን ድጋፍ ማድረጋቸውን የተናገሩት አቶ ማህመድ ስለ ሄር ኢሴ የሚያትተው ሰነድም በሶስቱ ሀገራት መንግስታት በጋራ መዘጋጀቱን ጨምረው ተናግረዋል። ደቡብ ሱዳን በኮሌራ ወረርሽኝ የተጠቃች ነው። በደቡብ ሱዳን ሰሜናዊ ክፍል የኮሌራ ወረርሽኝ በፍጥነት በመዛመት ላይ መሆኑን በአገሪቱ የሚገኙ የረድኤት ሰራተኞች አስታውቀዋል። የላይኛው የናይል ክልል ተብሎ በሚጠራው አካባቢ በአንድ ወር ውስጥ ቢያንስ 737 ሰዎች በበሽታው መያዛቸውን ድንበር የለሽ የሐኪሞች ቡድን ባወጣው መግለጫ አስታውቋል። በአንድ ወቅት የንግድ ማዕከል በነበረችውና አሁን ግን ወደ ፍልሰተኞች ከተማነት በተቀየረችው ማላካል ወረርሽኙ የከፋ እንደሆነ ታውቋል። በጎረቤት ሱዳን ባለው ጦርነት ምክንያት የቀድሞ ነዋሪዎቿ እየተመለሱ ባሉባት በደቡብ ሱዳን ከ37,000 በላይ ሰዎች በወረርሽኙ ተጠቅተዋል። ሕክምና ወዲያውኑ ካልተሰጠ ሕይወት ሊቀጥፍ የሚችለው የኮሌራ ወረርሽኝን ለመግታት የተባበሩት መንግስታት ድርጅት 280,000 በአፍ የሚሰጥ ክትባት በአገሪቱ የከፋ ስርጭት ባለባቸው አካባቢዎች ማከፋፈሉን አስታውቋል። የንጹህ መጠጥ ውሃ ለመኖርና የንጽህና አጠባበቅ ችግር ሁኔታዎችን እንዳባባሰም ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ጋና ነገ ትመርጣለች። በጋና ነገ ቅዳሜ ለሚደረገው ፕሬዝደንታዊ ምርጫ ሁለቱ ዋና ተፎካካሪ እጩዎች ትናንት ሐሙስ ምሽት በመዲናዋ አክራ የምርጫ ዘመቻ ሰልፍ አካሂደዋል። በካካዎ ወይም ኮኮ ምርቷ በዓለም ሁለተኛ ደረጃን የያዘችው ጋና ነገ በምታካሄደው ምርጫ የሕግ መወሰኛ ምክር ቤት አባላትንም ትመርጣለች። የዋናው ተቃዋሚ ፓርቲ ናሽናል ዲሞክራቲክ ኮንግረስ መሪ የሆኑት የቀድሞ ፕሬዝደንት ድራማኒ ማሃማ በመቶ ለሚቆጠሩ ደጋፊዎቻቸው ባደረጉት ንግግር ምርጫው ሀገሪቱን ወደ ትክክለኛ አቅጣጫ ለመመለስ ወሳኝ ነው ብለዋል። ቅድመ ምርጫ የህዝብ አስተያየት መመዘኛዎች ወደ ድራማኒ ማሃማ ያመዘኑ መሆናቸውን ሮይተርስ በዘገባው አመልክቷል። ጋና ለገጠማት የኢኮኖሚ ቀውስ ተፎካካሪያቸውና የገዢው ፓርቲ ወኪል የሆኑትን ምክትል ፕሬዚዳንት መሐማዱ ባውማያ ተጠያቂ አድርገዋል። ባውሚያ በበኩላቸው በጠሩት ሰልፍ ላይ ኢኮኖሚው በመሻሻል ላይ መሆኑን ተናግረው ከተቀናቃኛቸው የአስተዳደር ዘመን አንጻር የተሻለ ኢኮኖሚና የሥራ ዕድል እንደተፈጠረ ተናግረዋል። የሶሪያ አማጽያን ሁለት ተጨማሪ ከተሞችን ተቆጣጠሩ። የሶሪያ አማጽያን ከማል ከተማዋ ሆምስ በስተሰሜን ያሉ ሁለት ከተሞችን ዛሬ መቆጣጠራቸውን የተቃዋሚ አቀንቃኞችና የመንግስት ደጋፊ ብዙሃን መገናኛዎች አስታውቀዋል። ራስታን እና ታልቢሰ የተባሉ ከተሞች በቁጥጥር ስር የዋሉት አማጽያኑ ሃማ የተባለችውን የአገሪቱ ማዕከላዊ ከተማ ከተቆጣጠሩ ከአንድ ቀን በኋላ ነው። የሶሪያ ጦር በበኩሉ የከተማ ውስጥ ውጊያ ላለማድረግና የሲቪሎችን ሕይወት ለመታደግ ሲል ከተማዋን ለቆ መውጣቱን አስታውቋል። ሀያት ታሪር አልሻማ በተባለ መሪ ስም የሚጠራው የአማጽያን ቡድን ወደ ሆምስ እንዲሁም የፕሬዝደንት ባሺር አልአሳድ መቀመጫ ወደ ሆነችው ደማስቆ ግስጋሴውን እንደሚቀጥል አስታውቋል። ሆምስ የተወሰነ ክፍሏ ላለፉት 10 ዓመታት በአማጽያን ቁጥጥር ስር ሲሆን በሶሪያ ትልቋ ከተማ ነች። በሊባኖስ፣ ኢራቅና ዮርዳኖስ ጋራም ትዋሰናለች። አሁን በመገስገስ ላይ ያለው የአማጺ ቡድን ከሆምስ 5 ኪሎ ሜትር ርቀት ላይ እንደሚገኝ በእንግሊዝ መሰረቱን ያደረገና ጦርነቱን በቅርበት የሚከታተል የሶሪያ ተቃዋሚ ቡድን አስታውቋል። ሆምስን ለመቆጣጠር የሚደረገው ፍልሚያ ወሳኝ እንደሆነና ሶሪያን ማን እንደሚገዛ የሚወስንም እንደሆነ ቡድኑ ጨምሮ አስታውቋል። አማጽያኑ በቅርቡ ጥንታዊ የንግድ ማዕከል የነበረችውን አሌፖን ድንገት መቆጣጠራቸው በሶሪያ ረግቦ የነበረውን ግጭት እንደገና አቀጣጥሏል። በመጨረሻም በአሜሪካ ቲክቶክ እንዲታገድ የወጣውን ሕግ የፌዴራል የይግባኝ ፍርድ ቤት ደገፈ። ቲክቶክ በአሜሪካ ጥቅም ላይ እንዳይውልም ሆነ በሽያጭ እንዳይተላለፍ የወጣውን ሕግ ዋሽንግተን ዲሲ ውስጥ የሚገኝ የፌደራል ይግባኝ ፍርድ ቤት ደግፏል። ውሳኔው ቲክቶክ በጥቂት ወራት ውስጥ በአሜሪካ እንዲታገድ ሊያስደርግ ይችላል ተብሏል። ቲክቶክ በአሜሪካ በአገልግሎት ላይ ውሎ ለመቆየት የሚያደርገው የህግ ፍልሚያ ትልቅ ሽንፈትም ነው ተብሏል። ህጉ ቲክቶክ መሰረቱን ቻይና ካደረገውና ባይትዳንስ ከተሰኘው እናት ኩባንያ እስከሚቀጥለው ወር አጋማሽ ድረስ እንዲገነጠል ካለዛ ግን እንደሚታገድ ይደነግጋል። ፍርድ ቤቱ ቲክቶክን ለማገድ የወጣው ህግ ህገ መንግስታዊ ነው ሲል የማህበራዊ ሚዲያውን ሐሳብን በነጻ የመግለጽ መብት ሙግት ውድቅ አድርጓል። የቲክቶክ እናት ኩባንያ ከቻይና መንግስት ጋር ግንኙነት አለው፣ በመሆኑም የብሔራዊ ደህንነት ስጋት ነው በሚል የወጣው ህግ ፕሬዚደንት ባይደን በፊርማቸው ያጸደቁት ባለፈው ሚያዝያ ነበር። ይህ በእንዲህ እንዳለ በመጀመሪያው የስልጣን ዘመናቸው ወቅት ቲክቶክን ሊያግዱ የሞከሩት ዶናልድ ትራምፕ በቅርቡ በተደረገው ምርጫ ዘመቻዎቻቸው ወቅት የቲክቶክን መታገድ እንደሚቃወሙና የማህበራዊ ሚዲያ መድረኩን ለማዳን እንደሚሰሩ ተናግረዋል። ሁለቱ ከሳሾች ቲክቶክና ባይት ዳንስ የፌዴራል ፍርድ ቤቱን ውሳኔ ለጠቅላይ ፍርድ ቤቱ ይግባኝ እንደሚሉ የአሶሴትድ ዘገባ አመልክቷል። ክብራትና ክብራን በዚሁ የምሽቱን ዜና አጠቃልላለሁ። ወደ ስመኝሽ መራቸዋለሁ።
እንግዲህ ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ህዳር 27 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። እየተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ከአቀናባሪ ኤልያስ አስማረ ጋር አብረን እናመሻለን። የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ መከታተል ትችላላችሁ። በድጋሚ እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በኦሮሚያ ክልል ህጻናትን ጨምሮ ሰዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባልነት በግዳጅ እየተያዙ መሆናቸውንና የተያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ሐሙስ ህዳር 26 2017 ዓ.ም ምረት ባወጣው መግለጫ አስታወቀ። ኮሚሽኑ ከህዳር 4 እስከ 20 ቀን ድረስ 2017 ዓ.ም ምረት በኦሮሚያ ክልል አዳማ፣ ቢሾፍቱ፣ ጅማና ሻሸመኔ ከተሞች እንዳካሄደ በገለጸው ክትትልና ምርመራ የመከላከያ ሰራዊትን እንዲቀላቀሉ በሚል ህጻናትንና የአይምሮ ህሙማንን ጨምሮ የክልሉ ነዋሪዎች በግዳጅ መያዛቸውን አመልክቷል። ኢሰመኮ ባወጣው መግለጫ ዙሪያ የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬብ መሰለን አነጋግረናቸዋል። እንደሚከተለው ይቀርባል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ህጻናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው እንዲሁም ደግሞ ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን የሚገልጽ መግለጫ አውጥቷልና በቅድሚያ ይሄ ድርጊት እየተፈጸመ እንደሆነ በምን አወቃችሁ?
ወደዚህ ክትትልና ምርመራ ይገባ ነው። ያው በኦሮሚያ ክልል የተለያዩ አካባቢዎች የክልሉ ያስተዳደር ዳይጸጥታ አካላት እንደዚህ አይነት ድርጊቶች እየፈጸሙ ነው። ማለትም የመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምንመላ እናከናውናለን በሚል ሰዎችን በግዳጅ ያዙ እንደሆነ ህጻናትን ጨምሮ ማለት ነው ያዙ እንደሆነና የታዙትንም ለመልቀቅ ቤተሰቦቻቸውን ገንዘብ እንዲከፍሉ ያስገደዱ ነው የሚል አቤቱታዎች እና መረጃዎች በደረሱን መሰረት ነው ይሄንን ክትትልና ምርመራ ያደረግነው።
እንግዲህ ባጣራችሁባቸው አካባቢዎች ወይም ባላችሁ መረጃ መሰረት በግዳጅ የተመለመሉ ሰዎችና ህጻናት ቁጥር ምን ያክል ነው?
በትክክል ይሄን ያህል ነው ማለት አይቻልም። ምክንያቱም የተወሰኑ በኦሮሚያ ክልል የተወሰኑ አካባቢዎች ብቻ ነው እነሱም በአዳማ፣ በቢሾፍቱ፣ በጅማና በሻሸመኔ ከተማዎች ነው ያደረግነው እና ሁሉም የተያዙበት አካባቢም በእነዚህም ከተማዎች ቢሆን ደን በቁጥር ማወቅ አልቻልንም። ግን ለምሳሌ እንደ ማሳያ ማድረግ የምንችለው ለምሳሌ አንድ የማቆያ ስፍራ ገብተን ካነጋገርናቸው ውስጥ ህጻናት የሆኑና አእምሮ ህመምተኛን ጨምሮ ወደ 36 ሰዎች ነው ማስለቀቅ ችለናል ካሉት አመራሮች ጋር ተነጋግረን እኛ ባለንበት እኛ ቲም ባለበት የተለቀቁ ሰዎች መኖራቸውን አይተናል።
በእነዚህ ክትትል ባደረጋችሁባቸውና ባጣራችሁባቸው አካባቢዎችስ ምን ያክል ሰዎች እንደተለቀቁ ስሚታወቅ ነገር አለ?
በጣም ያስቸግራል እንደሱ ለማለት። ምሳሌ ለመስጠት ካልሆነ በስተቀር ዳሽ በክልሉ ያሉ አካባቢዎች በሙሉ አልሄድንም። በእነዚህም አካባቢዎች ማቆያ ስፍራዎች ናቸው ተብለን ባገኛቸው ቦታዎች ያሉትን ብቻ ነው ለማወቅ እንችለው። ከዳር 14 እና 15 ለምሳሌ ይሄ የመልመላ ስራ ተጠናቆ ወደ 1170 አካባቢ የሚሆኑ ለሰራዊቱ የማስረከብ ሂደት ላይ ከዛ ውስጥ ወደ 602 ብቻ ናቸው መስፈርቱን አሟልተው ህፃናት ያልሆኑ በፈቃዳቸው የገቡ 602 ብቻ ናቸው ያሟላሉ ተብለው የተቀበሉትና በዚህ መገመት ይቻላል። ግን ይሄ የአንዱ አካባቢ ብቻ ነው የሚያሳየው።
ከዛም በተጨማሪ ደግሞ ቤተሰቦች ለማስለቀቅ ተገዳጅ የተወሰዱትን ገንዘብ እንዲከፍሉ እንደሚገደዱም ገልጻችኋልና ገንዘቡን ከፍለው ያስለቀቁ ቤተሰቦች አግኝታችኋል? ታነው ይሄስ ክፍያ የሚፈጸመው?
እንግዲህ እንደዚህ አይነት የገንዘብ ክፍያ በሚደረግበት ጊዜ ቤተሰቦችም ወደ ሌላ ችግር ይዳረጋናል። ሰዎችም እንደገና ልጆችም ወይ የታያዙትም ወጣቶችም አካለ መጠን የደረሱም ቢሆኑ እንደገና ለሌላ ችግር ይዳረጋሉ በሚል ብዙ ዝርዝር መረጃ መስጠት አይፈልጉም። እሱንም ማስገደድ ስላልቻልን ዝርዝሮች መረጃ ውስጥ አልገባንም። ግን ያስለቀቁ ሰዎች አሉ። ብዙ ጊዜ መጠኑ ከ20,000 እስከ 100,000 ሊደርስ የሚችል ነው የሚጠየቀው። እንግዲህ እንዳቅማቸው አንዳንድ ጊዜ የተጠራደሩ የሚያስቀንሱበት ሁኔታ አለ። በዛም ሁኔታ የተፈቱ ሰዎች አግኝተን አነጋግረናል።
ግን ማን ነው ለፍትህ የሚያቀርባቸው? ይህንን ለማድረግስ የታየ እርምጃ አለ?
በምርመራው ሂደትም በክትትሉ ሂደትም የኦሮሚያ ክልል ኃላፊዎችን አግኝተን ድርጊቱ እየተፈጸመ እንደሆነ እነሱም አምነው ነገር ግን እስከ ታች ድረስ እንዲወርድ መመሪያ እንዳስተላለፉ እንደሰጡ በዚህ አይነት ምልመላዎች በአፋጣኝ እንዲቆሙ መመሪያ እንደሰጡና የምልመላ ማቆያ ስፍራዎች እነሱም እየጎበኙ ያለ ፈቃዳቸው የተያዙ ሰዎችንና እድሜያቸው 18 ያልሞላ ህፃናትን እያስለቀቁ እንደሆነ ኦሮሚያ ኃላፊዎች ነግረውናል። ሰዎችንም ተጠያቂ እንደሚያደርጉ ገልጸውልናል። እንደዚሁም የመከላከያ ሰራዊት አመራሮችም እንደዚሁ በየቦታው እየሄዱ ህፃናትንና በግዳጅ የተያዙ ሰዎችን እያስለቀቁ እንደሆነ ከዛም መረዳት ችለናል። ስለዚህ እዚህ ነው በሪፖርታችንም ይሄ የግዳጅ ምልመላ ሳይሆን የነጻነትን መብትን የሚነካና የህገወጥና የዘፈቀደ ስርዓት እንደሚያሟላ የሰብአዊ መብት ጥሰት እንደሆነ የገለጽ ነው። ነገር ግን በተለይ ይህንን ድርጊት የፈጸሙ ሰዎችን እንዲሁም ደግሞ የተያዙ ሰዎችን ለማስለቀቅ ገንዘብ የተቀበሉ ሰዎችን ግን ተከታትሎ ተጠያቂነት የማረጋገጥ ኃላፊነቱ የኦሮሚያ ክልል እና የፌዴራሉም እንደዚሁ መከላከያ ሰራዊት ይህንን ክትትል አድርጎ ማረጋገጥ አለበት የሚል ምክር ሀሳብ በዚህ ምክንያት ነው የሰጠነው።
እናንተ ምርመራ ካካሄዳችሁባቸው እንደ አዳማ፣ ቢሾፍቱ፣ ጅማና ሻሸመኔ ውጪ ያሉ ሌሎች የኦሮሚያ ከተሞች ውስጥ ተመሳሳይ ነገር ለመፈጸሙ መረጃ አላችሁ? ከኦሮሚያ ውጭ በሌሎች ክልሎች ውስጥ ተመሳሳይ ነገር ይፈጸማል?
እኛ መረጃም አቤቱታም የደረሰን ከኦሮሚያ ክልል ነው። በተለይ በስፋት አቤቱታ የመጡባቸው አካባቢዎችን ነው መርጠን ክትትልና ምርመራ ያደረግንበት። በሌሎቹም አካባቢዎች ሊፈጸም ይችላል የሚል ግምት ሊኖር ይችላል። ግን በዚህ ግዝበት ይሁን በተወሰነ መልኩ ይቀንስ እሱን ማረጋገጥ አንችልም። ግን በተወሰነ መልኩ እንደዚህ አይነት አሰራር ካለ ቶሎ እርምጃ ወስዶ መከላከል የሚቻልበትን ሰዎችንም እንደዚሁ ተጠያቂ ማድረግ እንደሚያስፈልግ ለመጠቆም ነው። እንደዚህ አይነት ምልመላ ደግሞ ሊቀጥልም ስለሚችል በሌሎቹ ክልሎች በቀጣይም አስፈላጊው የጥንቃቄ እርምጃዎች እንዲወሰዱ በተለይ በሀገር መከላከያ ሚኒስቴር ምክር ሀሳባችንን አቅርበናል።
ይህ አይነቱ የግዳጅ ምልመላ እንዲቆም ከዚህ በኋላም ተፈጻሚ እንዳይሆን ለክልሉ ሊሆን ይችላል ወይም ለፌዴራል መንግስት ምን አይነት ምክር ሀሳብ ነው ያቀረባችሁት?
እንግዲህ ከዚህ ምሳሌ ወስደን እንደዚህ አይነት መመሪያው ሲሰጡ የምልመላ መስፈርቶቹ ህጉን የጠበቁ ናቸው። የብሔራዊ ህግንም የዓለም አቀፍ ህግንም መስፈርቶቹ በራሳቸው ያንን የሚያሟሉ ናቸው። ግን ወደ ታች ወርዶ ምልመላው በሚሰራበት ጊዜ
በመስፈርቱ መሰረት መመልመሉ ሰዎች በፍቃዳቸው እየተመዘገቡ እንደሆነ በዚህ ሂደትም ህፃናት በህገወጥ መንገድ እየተያዙ እንዳልሆነና ክፍተትን ፈጥሮ ሰዎች ገንዘብ መሰብሰቢያ ሰዎችን ማንገላቸራ እንዳይሆን አስፈላጊው ጥንቃቄ ሊወሰድ ይገባል። እንደዚህ አይነት ድርጊት ውስጥ የገቡ ሰዎችን ደግሞ በህግ ጠይቆ ተጠያቂነትን ማረጋገጥና ለወደፊቱም ትምህርት እንዲሆን ሌሎችም ወደዚህ አይነት ድርጊት እንዳይገቡ ትምህርት እንዲሆን ማድረግ ያስፈልጋል። የህግ በላይነትን ማረጋገጥ በጣም አስፈላጊ ይሆናል።
በጣም አመሰግናለሁ ወይዘሮ ራኬብ መሰለ፣ የኢትዮጵያ ሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር። የሰብአዊ መብት ኮሚሽኑ በኦሮሚያ ክልል ህፃናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው እንዲሁም ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ስለመገደዳቸው ዛሬ ባወጣው መግለጫ ዙሪያ ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። አድማጮችና ተመልካቾቻችን በዚህ መግለጫ ዙሪያ ከፌደራል መንግስቱም ሆነ ከክልሉ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻቸውን ካገኘን ይዘን እንመለስ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። አሁን ደግሞ ለትንታኔ መጻሕፍት ወደ ያዝናቸው ዘገባዎች እንለፍ። የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ በዲሞክራቲክ ሪፐብሊክ ኮንጎ ቢያንስ 79 ሰዎችን ህይወት የቀጠፈውንና በመቶዎች የሚቆጠሩ ሰዎችን ያጠቃውን አዲስ በሽታ ምንነት ለመለየት እየታገለ መሆኑን አስታወቀ። በደቡባዊ አፍሪካ የዶክተሮች ማህበር ለሰብአዊ መብት የተባለው ስብስብ በሽታው ወደ ሌሎች ሀገራት እንዳይዛመት አካባቢያዊ ትብብር እንደሚያስፈልግ አሳስቧል። ኮሎምበስ ማቡንጋ በዚህ ዙሪያ ደረሰንን ዘገባ ኤደን ገረመው ታቀርባለች።
በዲሞክራቲክ ሪፐብሊክ ኮንጎ የበሽታ መከላከልና መቆጣጠር ተቋም ዳይሬክተር የሆኑት ዶክተር ጂን ካሲያ ከኪንሻሳ ባለስልጣናት ጋር በመሆን ትላንት ሐሙስ በኮንጎ በተገኘው አዲስ በሽታና መንስኤ ላይ እየሰሩ መሆኑን ለጋዜጠኞች ተናግሯል። ዶክተር ካሲያ የምርመራውን ውጤት በአፋጣኝ ከሐኪሞች፣ ከተመራማሪዎችና ከህክምና ተቋማት እንደሚሹም አስታውቀዋል።
How can we accept to have 5-6 weeks of delay? It's just before the surveillance system.
ውጤቱን ከአምስት እስከ ስድስት ሳምንት መዘግየቱን እንዴት ልንቀበል እንችላለን? ይህም የሆነው ደግሞ የክትትል ስርዓቱ ደካማ ስለሆነ ብቻ ነው። ምን እየተካሄደ እንደሆነ ለማወቅ አሁንም በመጠባበቅ ላይ ነን። ወደፊትም በሽታ ሲከሰት መንግስት በይፋ መግለጫ ለመስጠት 5-6 ሳምንት እንዲወስድበት አንፈልግም። ይህንን ኤክስ የተባለውን በሽታ በሚመለከት የላብራቶሪ ውጤቶችን እየጠበቅን ነን።
የአፍሪካ የበሽታ ቁጥጥር ተቋም አፍሪካ ሲዲሲ የምርመራው ውጤቶች ይበልጥ እስኪታወቁ ድረስ አዲሱን ወረርሽኝ በሽታ ኤክስ ብለው መጥራትን መርጠዋል። በሽታው የጉንፋን አይነት ምልክቶች ያሉት ሲሆን የዓለም የጤና ድርጅት መንስኤው አለመታወቁን ገልጿል። ነገር ግን እንደ ኢንፍሉዌንዛ፣ ኮቪድ-19 እና ወባ አሊያም ኩፍኝ ያሉት በሽታዎች ጋር ያለውን ዝምድና እንደሚመረምርም ተገልጿል። በደቡብ አፍሪካ የሰብአዊ መብት ሐኪሞች ማህበር አጠቃላይ ዳይሬክተር የሆኑት ዶክተር ኖርማ ታራ የዴሞክራቲክ ኮንጎ ዜጎች እንዲረጋጉና እንዲሁም ንጽህናቸውን እንዲጠብቁ አሳስበዋል።
We also encourage the government to strengthen their surveillance at ports of entry so that unusual illnesses can be reported to
ያልተለመዱ በሽታዎች ሲከሰቱ ለጤና ጥበቃ ባለስልጣናት ለማሳወቅ እንዲቻል መንግስታት ከውጭ ሀገር መግቢያዎች ላይ የሚያደርጉትን ክትትል እንዲያጠናክሩ እናበረታታለን። ከዚህም ሌላ የዚህን በሽታ ምንነት በአፋጣኝ ለማወቅ እንዲቻል ብሎም በዓለም አቀፍ ደረጃ ተዛምቶ ብዙ ህይወት እንዳያጠፋ በአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሚመራ ስራ በቅንጅት እንዲሰራ ጥሪ እናቀርባለን።
መቀመጫውን በኪንሻሳ ባደረገው ገባሬ ሰናይ አክሽን አሳንቴ ተቋም አስተባባሪ የሆኑት ዶክተር አኪሊስ ሹጉ ፍራንሲስ የበሽታው ምልክቶች መታየት ሲጀምሩ አፋጣኝ እርምጃ መውሰድ ያስፈልጋል ይላሉ።
This includes rigorous and unhygiene drinking water
ይህም የግል ንጽህናን በደንብ መጠበቅ፣ ውሃ መጠጣት፣ ለበሽታው ተጋልጧል ተብሎ የሚጠረጠሩ ሰዎችን ከሌሎች ለይቶ ማቆየትና የሐኪም መመሪያዎችን ማክበር ይጨምራል። ከዚህም በተጨማሪ ትኩሳት፣ ሳል፣ የአፍንጫ ፈሳሽና የደም ማነስ የመሳሰሉ አጠራጣሪ ምልክቶች ካሉ ፈጥነው ለሕክምና ተቋማት ባለስልጣናት ማሳወቅ አስፈላጊ መሆኑን እንናገራለን።
አፍሪካ ሲዲሲ በሽታው ወጣት ልጆችን በተለይም ደግሞ እድሜያቸው ከአምስት በታች የሆኑ ጨቅላ ሕፃናትን እያጠቃ መሆኑን ይገልጻሉ። ዶክተር ካሲያ በዲሞክራቲክ ኮንጎ ለአሁን ብቻ ሳይሆን ወደፊትም ሊከሰቱ የሚችሉ ወረርሽኞችን ለመቋቋም በተለያዩ አካባቢዎች ቤተ ሙከራዎች መገንባታቸው አስፈላጊ ነው ይላሉ።
You see the difference between number of cases and confirmed cases because we have
በበሽታው ተይዟል ተብሎ የተመዘገቡትና መታመማቸው ተረጋግጠው ሰዎች ቁጥር ይለያያል። ይሄው ነው ምርመራ የሚካሄድበት ላብራቶሪ በሚመለከት ከፍተኛ የሆነ ችግር ስላለ ነው። ኮንጎ ጠንካራ የላብራቶሪ አቅም ያስፈልጋታል። ሌላው ችግር የርቀት ጉዳይ ነው። ኮንጎ ሰፊ ሀገር ነች። ጥሩ መሰረተ ልማት ግን የላትም። በ48 ሰዓታት ውስጥ መድረስ ካለባቸው የምርመራ ናሙናዎች ውስጥ በሰዓቱ የሚደርሰው 35% ብቻ ነው። ይህና ቶሎ መፍትሄ የሚፈልግ ከባድ ችግር ነው።
ይህ በእንዲህ እንዳለ ዴሞክራቲክ ኮንጎ 20 የአፍሪካ ሀገራትን ያጠቃውን ኤምፓክስ በሽታ ወረርሽኝን እየተዋጋች መሆኑን አፍሪካ ሲዲሲ ጨምሮ አስታውቋል። ካለፈው ጥር 2016 ዓ.ም ተመረተ አንስቶ እስካሁን ድረስም 62171 የኤምፓክስ ታማሚዎች በሀገሪቱ የተገኙ ሲሆን ከነዚህ ውስጥ 1200 የሚደርሱት ህይወታቸው አልፏል። በኮሎምበስ ማቪሂንጋ ለተጠናቀረው ዘገባ ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ወደ ተከታዩ ዘገባ ስናልፍ እስራኤል ጋዛ ውስጥ በፍልስጤም ህዝብ ላይ የዘር ማጥፋት አድራጎት ፈጽማለች ሲል ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ወንጀሏታል። አምነስቲ ግጭት እየቀጠለ ባለበት ሁኔታ እንዲህ አይነት ወንጀላ ሲያቀርብ ይህ የመጀመሪያ ጊዜው ነው። እስራኤል በበኩሏ ክሱን አጥብቃ አጣጥላለች። ሄነሪ ሪጅዌል ከለንደን ያደረሰን ዘገባ ዝርዝሩን ይዟል። ቁንጅታዬ ታቀርባለች።
በሃማስ ስር የሚተዳደረው የጤና ሚኒስቴር እንደተናገረው ጋዛ ውስጥ አንድ አመት ከሁለት ወር ያስቆጠረው ውጊያ ከተጀመረ ወዲህ ከ44000 የሚበልጡ ፍልስጤማውያን ተገድለዋል። አሃዙ ታጣቂዎቹንም ይጨምራል። ይሁን እንጂ ሃማስ ከተገደሉት ሰዎች መካከል የሚበዙት ሲቪሎች መሆናቸውንና ከ13000 የሚበልጡት ልጆች እንደሆኑ አመልክቷል። የእስራኤል ኃይሎች ባደረሷቸው ጥቃቶች የመኖሪያ ሰፈሮች ወድመዋል። ከጋዛ ህዝብ 90% የሚይዙት 1.9 ሚሊዮን ሰዎች መኖሪያቸውን ለቀው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። ሰሜናዊ ጋዛ ውስጥ ያሉት ፍልስጤማውያን ረሃብ ተደቅኖባቸዋል ሲሉ የረድኤት ድርጅቶች በማስጠንቀቅ ላይ ናቸው። አምነስቲ ኢንተርናሽናል ትናንት ሐሙስ ይፋ ባደረገው ሪፖርቱ እስራኤል ጋዛ ውስጥ በዘር ማጥፋት ደረጃ የሚፈረጅ አድራጎት እየፈጸመች ነው ብሏል። የሰብአዊ መብት ተቋሙ ዋና ጸሐፊ አግነስ ካላማርድ
These crimes were and continue to be deliberate actions.
እነዚህ ወንጀሎች ፊትም ቢሆን ሆን ተብለው የሚፈጸሙ ነበሩ፣ አሁንም እንደዛው ቀጥለዋል። ፍልስጤማውያንን ለማጥፋት ታቅዶ የሚፈጸም ድርጊት ነው። ደግሞ ድርጊቱ ያላንዳች ጠያቂነት ነው የሚፈጸመው። እስራኤል የዘር ማጥፋት እየፈጸመች ነው የሚለው ድምዳሜ ካላንዳች ትርጥር በማስረጃ ተደግፎ የተደረሰ ድምዳሜ ነው።
አንዳንድ የእስራኤል ባለስልጣናት የሚሰጧቸውን መግለጫዎች ያነሳው የአምነስቲ ሪፖርት ላብነት የብሔራዊ ጸጥታ ሚኒስትሩ ኢታማር በንጊቨር ጋዛ መደምሰስ አለባት በማለት ያስተላለፉትን ጥሪ ጠቅሶታል።
We found statements calling for genocidal act.
የዘር ማጥፋት አድራጎትና ሌሎችም ያለም አቀፍ ሕግ ጥሰት አድራጎቶች እንዲፈጸሙ በማነሳሳት የሚወጡ መግለጫዎችን አይተናል። ወታደሮቹ እሱን በመድገም ጋዛ መደምሰስ አለባት ወይም ሰው ሊኖርባት እንዳይችል ማድረግ አለብን ሲሉ የሚያሰማቸው እኛም ያረጋገጥናቸው ቪዲዮዎችም አሉ።
እስራኤል የዘር ማጥፋት ትፈጽማለች መባሏን አጥብቃ ታስተባብላለች። የአምነስቲ ኢንተርናሽናልን ሪፖርትም እንዳለ በሐሰት ላይ የተመሰረተ ብላ አጣጥላዋለች። የእስራኤል ጦር ኃይል የሐማስ ተዋጊዎች በየትምህርት ቤቱና በየሆስፒታሉ እየተደበቁ ህዝቡን እንደ የጥቃት መከላከያ ጋሻ እየተጠቀሙበት ነው በማለት ይወነጅላል። ይህንን ታዲያ ዓለም አቀፍ ጋዜጠኞች ጋዛ እንዲገቡ ስለማይፈቀድ ለማረጋጋት አስቸጋሪ አድርጎታል። እስራኤል በተጨማሪም ሐማስ እንደ አውሮፓውያን የዘመን አቆጣጠር ባለፈው ዓመት ጥቅምት 7 ቀን ድንበር ተሻግሮ ባደረሰው ጥቃት የዘር ማጥፋት ጭፍጨፋ አድርሷል በማለት ወንጅላለች። በጥቃቱ ከ1200 የሚበልጡ ሰዎች የተገደሉ ሲሆን ሐማስ ከ240 የሚበልጡ ሰዎችን አግቶ ወስዷል። የእስራኤል መንግስት ዓለም አቀፍ ህግ በሚፈቅደው መሰረት ራሳችንን ከጥቃት እየተከላከልን ነው በሚለው አቋሙ የጸና ሲሆን በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳንን የፊታችን ረቡ በመንግስታቱ ድርጅት በጋዛ ጉዳይ ከሚካሄደው አስቸኳይ ጉባኤ ያስቀድመው ለጋዜጠኞች በሰጡት ቃል እንዲህ ብለዋል።
We will never waver in our determination to defend our people.
የህዝባችን ደህንነትም ሆነ የወደፊት ዕጣ ፈንታውን ከጥቃት ለመጠበቅ እንዲሁም የታገሱትን ዜጎቻችን በሙሉ አሰቅቀን ወደ አገራችን ለማምጣት ካለን ቁርጠኝነት ፈጽሞ ዝንፍ አንልም።
የአምነስቲ ሪፖርት በጋዛው ጦርነት ላይ የሚያሳድረው ተጽዕኖ ይኖር ይሆን? ለንደን በሚገኘው ኪንግስ ኮሌጅ የመካከለኛው ምስራቅ ጉዳይ ተንታኙ አንድሪያስ ክሬግ የሚከተለውን አስተያየት ሰጥተውበታል።
The two centers of gravity for this war in Israel.
እስራኤል ውስጥ ጦርነት በሚመለከት ለእስራኤላውያን ወሳኝ የሆኑ ሁለት ጉዳዮች አሉ። አንዱ ዩናይትድ ስቴትስ መንግስት ሲሆን ዩናይትድ ስቴትስ የምትሰጠው ድጋፍ ነው። ሌላው በአገር ውስጥ ያለው የህዝብ አስተያየት ሲሆን መንግስቱ ጋዛ ውስጥ ምን ማድረግ እንዳለበት ከህዝብ በኩል የተለያየ ጫና ይደረግበታል። የሪፖርት በእነዚህ ወሳኝ ጉዳዮች ላይ የሚያሳድረው ተጽዕኖ የሚኖር አይመስለኝም።
በማከልም ዩናይትድ ስቴትስን ጨምሮ የእስራኤል አጋሮች እስራኤል በተወነጀለችበት በዘር ማጥፋት አድራጎት በተባባሪነት ተጠያቂ ሊሆኑ እንደሚችሉ ተንታኙ አመልክተው ለእስራኤል የሚሰጡትን የጦር መሳሪያ ድጋፍ ማቆም ይኖርባቸዋል ብለዋል።
አሜሪካ ድምጽ የሚተላለፈውን የአርብ ምሽት ዝግጅቶቻችንን ነው እየተከታተላችሁት ያላችሁት። ተመራጩ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከሶስቱ የዩናይትድ ስቴትስ ዋነኛ የንግድ ሸሪኮች ወደ ሀገራቸው በሚገቡ ምርቶች ላይ ቀረጥ ጥላለው ሲሉ ዝተዋል። የአሜሪካ ድምጹ ኮኔ ፋራባው ያደረሰን ዘገባ ትራምፕ በውሳኔያቸው ከጸኑ እርምጃው ሊያስከትል የሚችለውን ኢኮኖሚያዊ ተጽዕኖ ይፈትሻል። አሉላ ከበደ ያቀርባል።
Thanks to our tariffs and tough trade policies.
ምስጋና ለቀረጥ ህጋችንና ለጠንካራው የንግድ ፖሊሲዎቻችን። ያኔው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2020 የዩናይትድ ስቴትስ ሜክሲኮና ካናዳ ስምምነት አሊያም ከሶስቱ ሀገራት መጠሪያ በተወሰዱ ቃላት USMCA የተባለውን ውል በፈረሙበት ወቅት የኢሊኖይ ግዛት ነዋሪ የሆኑት ገበሬ ዴቪድ ኢሰርማን ስምምነቱ ለዩናይትድ ስቴትስ የንግድ ፖሊሲ የሚበጅ እርምጃ መሆኑ ነበር የታያቸው።
He gets a, you know, big credits for doing that because there was
issue. ያ መደረግ የነበረበት ነገር ነው። ችግሮች ስለነበሩም ያን በማድረጋቸው ሊመሰገኑ ይገባል።
ይሁንና ትራምፕ በካናዳና በሜክሲኮ ላይ አዳዲስ ቀረጥ እንደሚጥሉ የገለጹባቸው በቅርቡ በማህበራዊ ትስስር ገጾቻቸው ላይ ያወጧቸው ጽሑፎች ለኛን የቀደሙትን በሶስቱ ሀገሮች መካከል የተደረሱ ውሎች የሚጥሱ ናቸው። ዩናይትድ ስቴትስ ወደ እነኚህ ሀገሮች የምትልካቸውንና እንደ ኢሰርማን ላሉ ገበሬዎች ቁልፍ የገቢ ምንጭ የሆኑትን እንደ በቆሎና አኩሪ አተር በመሳሰሉ ምርቶች ዋጋ ላይ ተጽዕኖ ያሳድራሉ።
The problem with the tariff is it becomes a back and forth, a tit for tat thing.
ቀረጥ የመጣል እርምጃ ችግሩ መጨረሻው አንተ ይሄን ካደረክ እኔ ደግሞ ይሄንን አድርጋለሁ በሚል ብድር የመመለስ አይነት ድርጊት መጠመድ ሊያመራ ይችላል።
If we were to put on these kind of ad hoc
እንደ እውነቱ ከሆነ ማናቸውም ባለጸጋ ሀገራት ከቀረጥ በሚሰበሰብ ገንዘብ ላይ እንደ ትልቅ የገቢ ምንጭ አይተማመኑ።
To me the most beautiful word in the dictionary is tariff.
በመዝገበ ቃላት ውስጥ ለኔ ከሁሉ ውብ የሆነው ቃል ቀረጥ የሚለው ነው።
ትራምፕ ባለፈው የጥቅምት ወር ፕሬዝዳንታዊ ዘመቻቸውን ያከናወኑ በነበረበት ወቅት የሺካጎ ኢኮኖሚ ክበብ ከተባለው መድረክ ተገኝተው ሲናገሩ በውጭ ምርቶች ላይ ከፍ ያለ ቀረጥ የመጣሉን እርምጃ ዩናይትድ ስቴትስን ኢኮኖሚ ያግዛል ብለው ለምን እንደሚያምኑ ዝርዝረዋል።
Number 1 is for protection of the companies that we have here and the new companies.
አንደኛው ምክንያታችን እዚህ ላሉንና ሌሎች ወደዚህ የሚገቡ ኩባንያዎች ጥበቃ ማድረግ አለብን። ምክንያቱም በሺዎች የሚቆጠሩ ኩባንያዎች ወደዚህ ሀገር ስለሚመጡ ነው። ከአሁን ቀደም ሆኖ በማያውቅ ደረጃ እናጎለብተዋለን እናሳድገዋለን።
ከሁለቱም ፓርቲ ያልሆነውና ለትርፍ ያልተቋቋመው የታክስ ፋውንዴሽን የተባለ ተቋም ባለፈው ሰኔ 2024 ያወጣው ሪፖርት ትራምፕ በመጀመሪያው አስተዳደር ዘመናቸው ወቅት በጠቅላላው 380 ቢሊዮን ዶላር የሚገመት የውጭ ምርትና ሸቀጦች ላይ ጥለውት የነበረው ቀረጥ አሜሪካውያንን ለ80 ቢሊዮን ዶላር አዲስ ቀረጥ ዳርጓል። የፕሬዝዳንት ጆ ባይደን አስተዳደርም በአብዛኞቹ በነኛ ምርቶች ላይ የተጣሉትን የቀረጥ ክፍያዎች አጽንቶ የኤሌክትሪክ አመንጮችና በኤሌክትሪክ ኃይል የሚሽከረከሩ መኪኖችን ጨምሮ የ18 ቢሊዮን ዶላር አዲስ ቀረጥ ከቻይና በሚገቡ ምርቶች ላይ ጥሏል። እንደ ጥናት ተቋሙም ግምገማ ባለፉት 7 አመታት ውስጥ የተጣለው ቀረጥ የሀገር ውስጥ ምርት በነጥብ 2% እንዲቀንስ ምክንያት ሆኗል። በተጨማሪም 140 ሺህ የሚጠጉ የሙሉ ጊዜ የሥራ ዕድሎችን አምክኗል ብሏል።
Tariffs are not a competitive edge to
ቀረጥ ለኢሊኖይ ገበሬዎች ወይንም ለአሜሪካ ግብርና የተሻለ ተፎካካሪ የሚያደርግ እድል አይፈጥርም።
ራያን ዋይት ሃውስ የሕግ አውጪዎች ገበሬዎችን የሚደግፍ ሕግ እንዲያወጡ የሚያግባባው የኢሊኖይ የእርሻ ቢሮ የተባለው ድርጅት የብሔራዊ ሕግ ጉዳዮች ዲሬክተር ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2019 ቻይና ዩናይትድ ስቴትስ ለወሰደችው እርምጃ የአጸፋ ምላሽ ለመስጠት በታለመ እርምጃ አሜሪካ ወደ ቻይና ትልቅ በነበረው የአኩሪ አተር ምርት ላይ ቀረጥ አለች። ይህም ቻይና የአሜሪካን የአኩሪ አተር ምርት መግዛት አቁማ ፊቷን ወደ ሌሎች አቅራቢዎች እንድታዞር አደረገ። በዚህ አመት ቻይና ከዩናይትድ ስቴትስ የገዛችው የአኩሪ አተር መጠን በ2016 ከነበረበት 40% ወደ 18% አሽቆልቁሏል። የቻይና የጉምሩክ መረጃ እንደሚያሳየው ብራዚል ለቻይና የምታቀርበው የአኩሪ አተር ምርት መጠን በአንጻሩ ወደ 76% አሻቅቧል።
And if you look at the past of the Trump administration, it's a path that comes
የመጀመሪያው የትራምፕ አስተዳደር የተከተለውን መንገድ ልብ ካልክ ስጋት እንዲሰማህ ነው የሚያደርግ። ነጻ መገበያዎቻችን አመቺ እንዲሆኑ ማድረግ እንጂ ልንዘጋቸው አንፈልግም።
We're going to have the biggest agricultural trade deficit in a long, long time.
ከግብርና ስራ ጋር በተዛመደው የንግድ ልውውጥ ረገድ በመንገዘውና በመንሸጠው ምርት ወይንም ሸቀጥ መካከል በረጅም ጊዜ ውስጥ አይተነው የማናውቀው አይነት መጠነ ሰፊ የሆነ አለመመጣጠን ይገጥመናል።
ዋይት ሃውስ እንደሚሉትም ሌላ አዲስ ቀረጥ ማለት ገና ድሮ ለበቆሎና አኩሪ አተር ምርታቸው በሚያገኙት ዝቅተኛ ዋጋ የተጎዱትን የአሜሪካ ገበሬዎች ሌላ ተጨማሪ ጉዳት ያስከትል ይሆናል የሚል ስጋት አድሮባቸዋል።
History shows there are no winners.
በዚህ መሰል ውርምጃ ማንም አሸናፊ ሆኖ እንደማይወጣ ታሪክ ይነግረናል።
ለዚህም ነው ገበሬው ዴቪድ ኢሰርማን አዲስ ይጣላል የሚባለውን ቀረጥ አስመልክቶ የሚሰሙትና የተሰሙት ጠንከር ያሉ ንግግሮች ከንግግርነት አልፈው ገበያቸውን የሚጎዱ ወደ ሌላ የተግባር እርምጃነት እንዳይለወጡ የሚመኙት።
እየተመጣጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ለመጀመሪያ አጋማሽ ያዝናቸውን ዘገባዎች አጠናቀናል። አሁን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ ዝግጅታችን ወደ ኢትዮጵያ ይመለሳል። ኢትዮጵያ ከፍተኛ የቆዳና ሌጦ ምርት ቢኖራትም ከዘርፉ ብዙም ተጠቃሚ አይደለችም። ለዚህም የራስ ፈጠራ የታከለባቸው የቆዳ ምርቶችን የሚነድፉ ተወዳዳሪ ባለሙያዎች በበቂ ደረጃ ለመኖራቸው አንዱ ምክንያት እንደሆነ የዘርፉ ባለሙያዎች ይገልጻሉ። ሆኖም አሁን ላይ የዘርፉ ባለሙያዎች በኢትዮጵያ ብቅ ብቅ ያሉ ሲሆን ሩት ግርማይ ከነዚህ አንዷ ናት። ሩት በይበልጥ አፍሪካዊና ኢትዮጵያዊ ቀለም ያላቸውን መልክ ታዘል ቦርሳዎች ዲዛይን በማድረግ ለገበያ የምታቀርብ ሲሆን በአፍሪካ ደረጃ የተካሄዱ 2 ተከታታይ የቆዳ ውጤቶች ንድፍ ወይም ዲዛይን ውድድሮችን አሸንፋለች። ዲዛይነሯ ከኬኔዲ አባተ ጋር በነበራት ቆይታ ስለ ስራዋና ቀጣይ እቅዷ ተናግራናለች። እንከታተለው።
እስከ 2ኛ ዲግሪ ትምህርቷን የተከታተለችው በስነ ትምህርት ዘርፍ ቢሆንም የውስጧ መሻት ግን ከልጅነቷ ጀምሮ የምትሞካክረው የስዕል ጥበብና ዲዛይነርነት ነበርና ይህን ፍላጎቴን ወደ ምርት ብቀይረው ውጤታማ ሆናለሁ በማለት በግል ጥረቷ ህልሟን ወደ መኖር መሸጋገሯን ትገልጻለች። የቆዳ ውጤቶች ዲዛይን ወይንም ንድፍ ባለሙያ ሩት ግርማይ እናም ከ5 አመታት በፊት ሻምሮክ ሌዘር የተባለ የቆዳ ውጤቶች ንድፍና ምርት ድርጅት ከፍታ ዘርፉን ተቀላቅላለች። የተለያዩ የቆዳ ውጤቶችን ዲዛይን ያደረገች ወደ ምርት የምትቀይረው ሩት ዋና ትኩረቷ ግን የተለያየ አይነት ቦርሳዎችን በተለይም የሴት ቦርሳዎችን ዲዛይን ማድረግ ነው። ስራዋን ስትጀምርም በዚህ ዘርፍ በኢትዮጵያ ያለውን ክፍተት በመረዳት እንደሆነ ታብራራለች።
በአገራችን ላይ ያሉ የቆዳ ውጤቶች ብዙ ያው የተስፋፋ ነው። ከድሮ ለውጥ አለ። ግን ምንድነው ፕሮዳክቶቹን ካያቸው ብዙ ጊዜ ከውጭ ሀገር ጋር ኮፒ ፔስት የተሰሩ ናቸው። ያ ደግሞ የትም ማያስኬደን እንደ ግለሰብ በሀገርም ደረጃ ለውጥ አያመጣ። የውጭ ሀገር ሰዎች ደግሞ መተው ዲዛይኖቻችንን ወደ አፍሪካ ወደ ኢትዮጵያ መተው ሲያዩት ምንን ይጠብቃሉ? አፍሪካ ታች ወይም ኢትዮጵያ ከሆነ የኢትዮጵያ ታች ዲዛይን ነው የሚፈልጉት እንጂ እኛ እንደምናየው ያው የአገር ስም መጥቀስ ባያስፈልገኝም ከተማው ላይ ተጠለቅልቆ ያለው የምን አገር ቦርሳና ብራንድ እንደሆነ እናቃለን። ያ ደግሞ እነሱ ራሳቸው ከሌሎች ሀገራት ከሌሎች ዲዛይነሮች ኮፒ ፔስት አድርገው ሃይ ኮፒውን ነው ከተማው ላይ የሚያፈሱት። እኛ ደግሞ የነሱ ነው ኮፒ የምናረገው። ምን ያህል የውጭ ምንዛሪ ሆነ የአገሪቱን ኢኮኖሚ ይለውጣል ነው ዋናው።
በመሆኑም የራሷን ዲዛይኖች ወደ መፍጠር መሸጋገሯን ትገልጻለች።
እኛ መስራት ያለብን ዲዛይን ላይ ነው። ቆዳችን ቆንጆ ነው። ታዲያ ቆዳችን ተፈላጊ ከሆነ ለምንድነው የውጭ ምንዛሪ እንዲያመጣ አድርገን ኤክስፖርት ላይ በስፋት ያልተሰራው ሲባል ዲዛይናችን ላይ ነው ክፍተት ያለው ነው። ስለዚህ ዲዛይናችን ላይ በጣም ትልቅ ተጽዕኖ ፈጣሪ ስለሆነ እሱ ላይ ፎከስ አድርጌ ነበር ስሰራ የነበረው። እያንዳንዷን ኢንስፓየር አድርጎኝ የሰራሁት ፈጽሞ ዓለም ላይ ያን አይነት ስራ እንዳልተሰራ በተቻለ መጠን በጉግልም በምንም ሰርች አድርጌ ነው የሰራሁት።
በቦርሳ ዲዛይኖቿ አፍሪካዊና ኢትዮጵያዊ ይዘት ያላቸውና መልእክት አዘል ሐሳቦችን ማንጸባረቅ ሌላው የሩት ትኩረት ነው። ይህም አህጉራዊ ሽልማቶችን እንድታሸንፍ አስችሏታል። በአውሮፓውያኑ 2023 እና 2024 የአፍሪካ የቆዳና የቆዳ ውጤቶች ተቋም ከአሜሪካ የቆዳና ሌጦ ምክር ቤት ጋር በመተባበር ያዘጋጀውን የቆዳ ምርቶች ንድፍ ውድድር በተከታታይ አሸንፋለች።
በአፍሪካ ሌቭል የ2023ቱን ያሸነፍኩበት ዳይቨርሲቲ ባክ የሚል ነው። እንዳልኩ አሁንም ዳይቨርሲቲ ባክ አይዲያው ማለት ነው። አፍሪካ ተች ነው። ዳይቨርሲቲ ባክ ኢንስፓየርድ የሆንኩበት በዚብራ ነው። የዚብራ ከለር ካየ ብላክ ኤንድ ዋይት ነው፣ ኔጌቲቭ እና ፖዚቲቭ። እና ግን ሁለቱ ኔጌቲቭ እና ፖዚቲቭ ሲገናኙ ጥቁርና ነጩ ውበትን ይሰጣሉ። ስለዚህ ይሄንን ኢንስፓየር አረገኝ ብዬ ዋናው ዳይቨርሲቲ ብዬ የባጌን ስያሜ የሰየምኩት ለምንድን ነው? በቃ ተቃራኒ ነገሮች በዘር በሃይማኖት በቀለም ልዩነቶች ውበት እንጂ ችግር ሊፈጥሩ አይገባም ነው። ይሄ ነገር ደግሞ እቺ አይዲያ ደግሞ በአፍሪካ ትልቅ ልንማረው ለያንገር ጀነሬሽን ሊማሩበት የሚገባ አይዲያ ስለሆነ ይሄንን ርዕስ ሰጠሁና ተወዳደርኩ እና አዋርድ አገኘ።
በአዲስ አበባ ከተማ በቅርቡ በተካሄደው የ2024 የአፍሪካ የቆዳ ምርቶች ንድፍ ውድድር ላይ ያሸነፈችው ደግሞ ኦቨርፊሽንግ የሚል ስያሜ በሰጠችውና የተፈጥሮ ሚዛን ጥበቃ ላይ ባተኮረው የቦርሳ ዲዛይን ወይንም ንድፍ ነው።
2024 ደግሞ ናይል ፐች የሚባል አሳ ነው ኢንስፓየር ያደረገኝ። እሱን ደግሞ አፍሪካዊ ነው፣ እንደውም ኢትዮጵያዊ ነው ቀድም እንዳልኩ ግኝቱ የሚባለው አንዳንድ ጥናት ላይ ማለት ነው። እና ያ አሳ በየወቅቱ እየቀነሰ ነው። ለምን? ኦቨርፊሽንግ በጣም ከማጥመድ የተነሳ ማለት ነው። እና የቦርሳዬ ርዕስ ኦቨርፊሽንግ ባግ ነው የሚለው የ2024 ያገኘሁበት አዋርድ ማለት ነው። ኦቨርፊሽንግ ደግሞ በጣም ብዙ አሳ ስናጠምድ በሀገርም በአፍሪካም ደረጃ ይሁን በዓለም ደረጃ የክላይሜት ቼንጅ ለብዙ ነገር ተጽዕኖ ይፈጥራል። እና አሳዎችንም ብዙ ካጠመድናቸው ዝርያቸው እስከ መቀነስ የምግብ ዋስትናንም ይቀንሳል፣ የዓለም ሙቀትንም ያባብሳል። ብዙ ነገሮች ተከትለው ስለሚመጡ ኦቨርፊሽንግ ብዙ ማጥመድ ቢቀር የሚለው እና ርዕሱ ኦቨርፊሽንግ ባግ ነው የሚለው። ይሄን አሁን ካየኸው የአሳው ጀርባ ፓርት አጥንት አጥንት ነገሮች አሉ አይደለ? እነሱን የሚያመለክት ቦርሳ ነው ደግሞ ዲስታብ የአሳውን አጠቃላይ ምስሉን ይገልጻል ነው። ይሄ ካውዳልፊን ጀርባውን ያሉት አጥንቶችን የሚያሳይ ነው። እቺኛዋ ደግሞ በብሩንዲ የኬንያ የዛምቢያ የብሩንዲ ፕሬዝዳንት እንዲሁም ፕሬዝዳንቶች የኛም ፕሬዝዳንት በተገኙበት የተሰጠኝ አዋርድ ነው።
በዚህ የኦቨር ፊሽንግ የቦርሳ ንድፏ በብሪታንያ ለንደን መስከረም ወር ላይ በተካሄደ አንድ የቆዳ ውጤቶች ዝግጅት ላይም መጋበዟን የምትገልጸው ሩት ግርማይ ይህ የቦርሳ ንድፏ ስላገኘው ተቀባይነትና ስለቀጣይ ቅዷ አብራርታለች።
ዲዛይኖቻችን የራሳችን ታች ሲኖራቸው ተፈላጊነት ይኖራቸዋል። ኮመንደብል ዲዛይነር ተብዬ በመመረጤ እንግሊዝ ሀገር የሚገኝ ኢንተርናሽናል ስቱደንት ኮምፒቲሽን ላይ ዲዛይኑን አይተው ኢንቫይት አረጉኝ። የለንደን የሪል ሌዘር ስቴይ ዲፍረንት እና በጣም ወደውት ብዙ ፕሮሚስ አለው። ትላልቅ የፋሽን ኢንዱስትሪዎችም ራሱ ከነዚህ ውስጥ አንዱን በስፋት እንዲሰሩት እና ፓተንት ፕሮሰስ ላይ ነኝ። ፓተንት እንዳወጣ ነግረውኛል። አሁንም ቅዶቼ በቃ በአፍሪካ ደረጃ ለመቅረት አልፈልግም። አሁንም አነጋግሬያቸዋለሁ። በኢንተርናሽናል ደረጃ ተወዳድሬ በአለም ላይ ደግሞ አገራችንን ማስጠራት ፈልጋለሁኝ ማለት ነው።
የቆዳ ውጤቶች ንድፍ ማሰልጠኛ ማዕከል በመክፈት በኢትዮጵያ ለዘርፉ እድገት አሻራዋን ማሳረፍ በቀጣይነት የያዘችው ቅዷ እንደሆነም ተናግራለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲንና እንግዳውን ሩት ግርማይን እናመሰግናለን። ሰደድ እሳት፣ ህገወጥ የሰዎች ሰፈራ፣ የእርሻ እንቅስቃሴ መስፋፋት፣ ግጭትና ሌሎች ሰው ሰራሽ ችግሮች በኢትዮጵያ በሚገኙ ብርቅዬ እንስሳት መካከል አንዱ በሆነው ዋልያ አይቤክስ ህልውና ላይ ስጋት መጋረጣቸውን የኢትዮጵያ የዱር እንስሳት ባለስልጣን አስታውቋል። ኤደን ገርመው የኢትዮጵያ የዱር እንስሳት ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ የሆኑትን አቶ ናቃቸው ብርሌውን በዚህ ዙሪያ አነጋግራለች። ተከታዩ እሱ ነው።
ኢትዮጵያ እንደ ሀገር አሉኝ ከመትላቸው በብዙ ተቋማቶቿ ላይ አርማ በመሆን በቀዳሚነት ስሙ የሚነሳው ብርቅዬው ዋልያ አይቤክስ የህልውና ስጋት እንደገጠመው የኢትዮጵያ የዱር እንስሳት ባለስልጣን አረጋግጧል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሙኒኬሽን ቢሮ ስራ አስፈጻሚ ሆኖት አቶ ናቃቸው ብርሌው የዋልያ አይቤክስ ቁጥር በእጅጉ መመናመኑን በመገንዘብ መንግስት አፋጣኝ የዳሰሳ ጥናት እያደረገ ነው ይላሉ።
በፊት ቀደም ብሎ የነበረው ቁጥር ያሳየ የነበረው 900 አካባቢ ድረስ የነበረው የዋልያ አይቤክስ እንደነበረ ነው። አሁን ላይ ብዛት ያን ዋልያ አይታይም። ዋልያም ሁሉ በተጨባጭ ባልሆነ መረጃ እየታደነ ነው የሚል መረጃ ይወጣ ስለነበረ ይህን ያህል ቁጥሩ ቀንሶ ከሆነ ለማረጋገጥም ነው አሁን ግን ተዋቅሮ መሬት ላይ ያለውን እውነታ ለማረጋገጥ የዳሰሳ ጥናት እየተደረገ ያለው። የግጭት አንዱ ውጤቱ አንዱ እንደ ማሳያ ግን እንወስደዋለን። ምን ያህል ሊሆን ይችላል፣ የጉዳቱ መጠን ምን ያህል ቀንሷል፣ የችግሩ ምክንያት ምንድን ነው የሚለውን መነሻ አድርገን የገባ ነው እንጂ አሁን ብዙ ጊዜ ከ500 እስከ 600 ዋልያ አካባቢ ሊኖር የሚችል የሚል ግምት ነው ያለው እንጂ በቆጠራ ወይም ደግሞ በሳይንሳዊ መንገድ የተረጋገጠ አይደለም።
በጎርጎሮሳውያኑ 2020 የታተመው የመጨረሻው ኢንሳይክሎፒዲያ ብሪታኒካ በኢትዮጵያ ብርቅዬ የሆነው የዋልያ አይቤክስ ብዛት 400 እንደሆነ ያስቀመጠ ሲሆን ቁጥሩ ከዛም እያሽቆለቆለ እንደመጣ በወቅቱ አስፍሮ ነበር። አቶ ናቃቸው በሰሜን ኢትዮጵያ እየተካሄዱ ያሉ ግጭቶች ፓርኮችን ለህገ ወጥ ወረራ አጋልጠዋል ይላሉ።
በህወሓትና ኢትዮጵያ መንግስት መካከል በነበረው ጦርነት ምክንያት ከፍተኛ ጉዳት ወይም ደግሞ ችግር ያስተናገደው የካፍታ ሽራሮ ፓርክ ነው። የካፍታ ሽራሮ ብሔራዊ ፓርክ ከኤርትራ ጋር የምንዋሰንበት በሀገራችን የዞኖች መገኛ ከሆኑ ብሔራዊ ፓርኮች ውስጥ አንዱ ነው። ዞን ብቻ ሳይሆን በርካታ የተፈጥሮ ሀብት ያለው በርካታ ቁጥር ያለው የቆላ ጋዘን የሚገኝበት ብሔራዊ ፓርክ ነው። ይሁን እንጂ በጦርነቱ ምክንያት በኢትዮጵያ መንግስትና በህወሓት መካከል በተፈጠረው ግጭት ወይም ጦርነት ምክንያት የተወሰኑ ወራት ብሔራዊ ፓርኩ ሙሉ ለሙሉ ስራ ቁሞ ነበረ፣ በተለይ ካፍታ ሽራሮ። ይሁንና እንጂ ወደ መረጋጋቱ እንደጀመረ የባለስልጣን መስሪያ ቤቱ በቀጥታ የጥበቃና ቁጥጥር ስራውን ጀምሯል። የዳሰሳ ጥናት ለማድረግም ተሞክሯል። በተለይ በቆላ ጋዘን ጋር ተያይዞ በወቅቱ ህገወጥ አደን የተከናወነበትን ሁኔታ በተቋም ለማየት ሞክረናል። ተቋሙም የጥበቃና ቁጥጥር ስራውን ለማጠናከር በአካባቢው ካለው የጸጥታ ኃይል ጋር ሆኖ እዛ ካሉ ሰራተኞችን በማስተባበርና ድጋፍ በማድረግ ስራዎችን ሲያከናውን ቆይቷል። ይሁንና አሁንም አልፎ አልፎ በሚስተዋሉ ግጭቶች እና ከማህበረሰብ በሚመጡ ሰው ሰራሽ ጫናዎች ምክንያት በተለይ የህገወጥ ወረራ፣ ህገወጥ ሰፈራ፣ ህገወጥ ወርቅ የማውጣት ተግባራት መደበኛውን የጥበቃና ቁጥጥር ስራውን ለማከናወን ከፍተኛ ተግዳሮት ፈጥሯል። እሱንም ባለስልጣን መስሪያ ቤቱ በተለይ በሰሜን ሀገራችን አካባቢ የሚገኙ የጥበቃ ቦታዎችን ትኩረት ሰጥቶ እቅድ በማዘጋጀት በአካባቢው ከሚገኙ ባለድርሻና አጋር አካላት ጋር በጋራ በመሆን በመስራት ላይ።
በህወሀትና በፌዴራል መንግስቱ መካከል የተደረገው ጦርነትም በትግራይ ክልል ቃፍታሻሮ ፓርክ ባለስልጣን መስሪያ ቤቱ የነበረውን ተደራሽነት ለወራት አስተጓጉሎ ነበር የሚሉት አቶ ናቃቸው፣ ግጭቱ በፓርኩ የሚኖሩ የቆላ አጋዘን፣ ዝሆንና ሌሎች እንስሳት ህልውና ላይ አደጋ መጋረጡን ተናግረዋል። ለዚህም ህገወጥ የማዕድን ቁፋሮና ሰፈራን በምክንያትነት አንስተዋል።
ጦርነት ሲባል ወይ ግጭት ሲባል በሰው ላይ ብቻም ሳይሆን በዱር እንስሳት ላይም የራሱ የሆነ ተጽዕኖ ወይም ደግሞ ጉዳት አለው። እንደ ሀገር ኮቪድ ከመከሰቱ በተጨማሪ በሰሜኑ ሀገራችን ክፍል የተከሰተው ጦርነት እንዲሁም አሁን ላይ በተለይ በአማራ ክልል አካባቢ ያለው ግጭት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ተለምዶ የጥበቃና ቁጥጥር ስራዎችን በተገቢው መንገድ ለማካሄድ የተወሰነ ተግዳሮት ፈጥሮበታል። በተለይ በቱሪስት መዳረሻነቱ የምናውቀው የሰሜን ተራሮች ብሔራዊ ፓርክም አንዱ ገሰት ቀማሽ ስለሆነ እሱ ላይም ትኩረቱን ሰጥቶ በመስራት ላይ ይገኛል። መልካም ነገሮች አሉ። እነዛ ውጤቶችን ለማጠናከር በቅርብ እንኳ አንድ የባለድርሻ አካላት የጋራ የውይይት መድረክ ተካሂዷል። በተለይ የሰሜን ተራሮች ብሔራዊ ፓርክን በተመለከተ አሁን ላይ የጥበቃና ቁጥጥር ስራ በመደበኛ ሁኔታ እየተካሄደ ነው። ወደ ሰሜን ቱሪስቱም እንደ በፊቱ በሚጠበቀው ልክ ባይሆንም ግን ጎብኚው በሰላም ወጥቶ በሰላም
የአሜሪካ ድምጽ በቅርቡ ያነጋገራቸው የአርባ ምንጭ ዩኒቨርሲቲ የተፈጥሮ ሳይንስ ኮሌጅ መምህር ዶክተር አዲሱ ፍቃዱ በዋናነት በዱር እንስሳት ላይ ለሚከተል ጉዳት መንስኤ የሚሆነው የመኖሪያ አካባቢያቸው ለተፈጥሯዊና ሰው ሰራሽ አደጋዎች መጋለጥ መሆኑን አንስተዋል።
ግጭት የሚካሄድባቸው አካባቢዎች ከፍተኛ የሆነ የደን ምንጣሮች ይካሄዳሉ። ያው ለሚሊተሪ ኦፕሬሽን ሲባል ይሄም ያው ሀገራችን ከተያዘችው ከተላን ግሪን ሌጋሲ እና ሌሎች ተያዝ ዓለም አቀፍና ሀገር አቀፍ ፖሊሲዎች ጋር የሚጋጭ ነገር በተወሰነ መልኩ ይፈጥራል። ሁለተኛው የብዝሃ ህይወትን መጥፋት እስከ መጥፋት ድረስ የሚያደርስ ጉዳት ያደርሳል። ይህም ስንል በተለይ የተለያዩ የዱር እንስሳቶች የሚኖሩበት አካባቢዎች ረብሻ ሲኖርበት፣ ደኖች ሲመነጠሩ ሀገር በቀል የሆኑ ሰብሎችንም እንስሳዎችንም በተለይ ደግሞ ሀገር በቀል የሆኑ ዛፎችን እና ሀገር በቀል የሆኑ ወይንም ደግሞ ኢንደሚክ የሆኑ እንስሳቶች ከፍተኛ ጉዳት ይደርስባቸዋል።
በምስራቅ ሀረርጌ ኦሮሚያ ክልል የሚገኘው የባቢሌ ፓርክን መልሶ ለማቋቋም እየተሰራ መሆኑን የገለጹት የኢትዮጵያ የዱር እንስሳት ባለስልጣን መስሪያ ቤት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ናቃቸው ብርሌው፣ ምንም እንኳን የፓርኮቹ ደህንነት የተጠበቀ ቢሆንም የቱሪስቶች ቁጥር መመናመን ገጥሟል ይላሉ።
በተለይ ባለስልጣን መስሪያ ቤቱ የሚያስተዳድራቸው ብሔራዊ ፓርኮች ወይም ደግሞ በኦሮሚያ ብሔራዊ ክልላዊ መንግስት ስር የሚገኙ ብሔራዊ ፓርኮች ላይ መደበኛ ስራዎችን ለመስራት ያጋጠመ ችግር የለም። ግን የጥበቃ ቦታዎች አሉ። መደበኛ ስራውን የልማትና ጥበቃ የጥበቃና የቁጥጥር ስራዎችን በተለመደው መንገድ እየተከናወኑ ይገኛሉ። ያን ያህል ጥበቃውን ቱሪስት ጎብኝቷል ማለት ባይቻልም አልፎ አልፎ በተለያዩ አካባቢዎች የተፈጠሩ ሰው ሰራሽ ግጭቶች ከፍተኛ ተግዳሮት ፈጥረዋል። ይሁንና ግን በዛው ልክም ቢሆን ቱሪስት በቀላሉ ገብቶ የሚጎበኛቸው ቦታዎችም አሉ። በተለይ በዚህ አመት የነጭ ሳር ብሔራዊ ፓርክ በርካታ ቱሪስቶችን ያስተናገደ ብሔራዊ ፓርክ ነው። እንዲሁም የባሌ ተራሮች ብሔራዊ ፓርክ በርካታ የሀገር ውስጥ እና የውጭ ሀገር ቱሪስቶችን ያስተናገደ ብሔራዊ ፓርክ ነው። በተመሳሳይ አሁን ሰሜን ላይ ጥሩ እንቅስቃሴ ተጀምሯል።
ኢትዮጵያ የ31 አጥቢ ብርቅዬ እንስሳት ባለቤት ስትሆን ከእነዚህ ውስጥ ዋሊያ አይቤክስ፣ ጭላዳ ዝንጀሮና ቀይ ቀበሮን ጨምሮ 7 የሚሆኑ እንስሳት የህልውና አደጋ እንደተጋረጠባቸው የተለያዩ መዛግብት ያሳያሉ። አቶ ናቃቸው ብርሌውም የማህበረሰቡን ትኩረት የሚስቡ የተለያዩ ክስተቶች ቢኖሩም የዱር እንስሳት ግን ትኩረት ሊሰጣቸው እንደሚገባ አጽንኦት ሰጥተው አሳስበዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
በኢትዮጵያ የኤችአይቪ ኤድስ ስርጭት እየቀነሰ ቢሄድም በጋምቤላ ክልልና በከተሞች እየጨመረ መሆኑን የተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ወይም ዩኤን ኤድስ አስታውቋል። አስማማው አየነው በዚህ ዙሪያ ከተቋሙ ከፍተኛ አማካሪ ዶክተር አማሃ ኃይሌ ጋራ ቆይታ አድርጎ አነጋግሯቸዋል። ቆይታቸው በሽታው አሁን ስላለበት ዓለም አቀፍ ሁኔታ ከሚያብራሩበት ይጀምራል።
የበሽታው ስርጭት ዓለም አቀፍ ደረጃ የዛሬ 10 20 ዓመት ከነበረው በጣም ከፍተኛ የሆነ መሻሻል ያሳየበት ነው እንደ ዓለም በአጠቃላይ ከኤድስ ጋር የተያያዘው ሞትና የኤችአይቪ ስርጭቱ በ75% የቀነሰበት ሁኔታ ነው ያለው እና አሁን በአመት የሚያዙ ሰዎች ቁጥር ወደ 1.9 ሚሊዮን አካባቢ በአለም አቀፍ ደረጃ ዝቅ ብሏል። ብዙ ሀገሮች በተለይ ከዚህ ከመድኃኒቱ ጸረ ኤችአይቪ መድኃኒት ከመጀመር ጋር ተያይዞ ብዙ ሀገሮች ይሄ የኤችአይቪ ስርጭቱን ከመቆጣጠር አንጻር አጥጋቢ የሚባል ጥሩ የሚባል ለውጥ ያሳዩበት ሁኔታ ነው ያለው እና ግን ያው ስቲል 1.9 ሚሊዮን ሰዎች በአመት ይያዛሉ ማለት በጣም ትልቅ ቁጥር ነው።
የበሽታው ስርጭትም እየጨመረ የመጣበት ሁኔታ አለ ከግዛት ወዲህ የሚሉ አንዳንድ ሪፖርቶችን እንመለከታለን። በእርግጥ እየጨመረ የመጣባቸው ሁኔታዎች አሉ። አሁን የትኞቹ አካባቢ ላይ ስበርቷል?
ትናንሽ ጂኦግራፊክ ፖኬቶች ናቸው። አሁን እንደ ድሮ እንደ አገር ወይንም አጠቃላይ ማህበረሰቡን በሚያጠቃ መልኩ የመጨመር ሁኔታ የለም። ያለው የተወሰኑ የተለዩ የህብረተሰብ ክፍሎች ጋር ላይ በተለየ ሁኔታ ግን የመጨመር የሚያሳይበት ሁኔታዎች አሉ። ለምሳሌ አደንዛዥ እጽ በመርፌ የሚጠቀሙ ሰዎች አዲስ ኢመርጅ የሚያደርግበት አካባቢዎች ላይ በእነዚህ ማህበረሰብ ክፍሎች አካባቢ የኤችአይቪ ስርጭቱ እንደ አዲስ ይጨምር ታያለ። ወይንም ደግሞ አንዳንድ ሀገሮች ላይ ሴተኛ አዳሪዎች ላይ የነበረው የኤችአይቪ ስርጭት ጥሩ ተቆጣጥሮት የነበረው እንደገና ወደ መጨመር የሚገባበት ሁኔታ እንጂ እንደ አገር በአገር ደረጃ ያለ የመጨመር ትሬንድ ብዙም አይታይም። ምክንያቱም ይሄ የጸረ ኤችአይቪ መድኃኒቱ በስፋት እየተስፋፋ ነው፣ በስፋት እየተሰጠ ነው እና እሱ በጣም ትልቅ ለውጥ አምጥቷል። ሆኖም ግን እንደ ዓለም አቀፍ ከተቀመጠው ከነበረው ግቡ ምን ነበረ ለ2020 በ75% 2010 ከነበረው በ75% መቀነስ የአዲስ የሚያዙ ሰዎችን ቁጥር የሚል ነበር እና ከኤችአይቪ ጋር የተያያዘውን ሞት በ75% የመቀነስ የሚል ነበር። ብዙ ሀገሮች ያንን በ10 ዓመት ውስጥ ማሳካት አልቻሉም ነበር፣ በ75% ለመቀነስ አልቻሉም ነበር። ሆኖም ግን በአብዛኛው ሀገር ያለው ትሬንድ አው የመቀነስ
ማህበረሰቦች መካከል አሁን ካነሱልኝ ተለይተው በዚህ ጉዳይ ላይ ትኩረት ከሚደረግባቸው ባለፈ በአካባቢ ደረጃ ኢትዮጵያ ውስጥ ምንድን ነው የሚመስለው? በክልሎች ደረጃ
አሁን አንደኛው ሌላው ልዩነት በክልሎች መካከል ነው እና ገጠርና ከተማ። ያው ከተሞች በጣም የተጠቁ ናቸው። ለዛ ነው አዲስ አበባ አሁን በጣም ከፍ ብሎ ያለ ስርጭት ያለባቸው አዲስ አበባ፣ ድሬዳዋ፣ ሐረር እና ጋምቤላ ናቸው። ጋምቤላ ገጠር ከተሞችም አሉበት። የጋምቤላ የተለየ ሁኔታ ነው ያለው። አዲስ አበባ ያው ከተሞች ስለሆኑ አዲስ አበባ፣ ድሬዳዋ እና ሐረሪ ስርጭታቸው ከፍ ያለ ነው። ወደ 3% ከ2.5 እስከ 3.5 መካከል ላይ ያወድቃሉ። እነዚህ ከፍተኛ ስርጭት ያለባቸው ናቸው። ጋምቤላ ግን ገጠር ከተሞችም ጭምር የተጠቁበት ሁኔታ ነው ያለው እና የጋምቤላ ስርጭት ከሀገራዊ አማካኙ በጣም ከፍ ያለ ነው። ከ2.9 ምናምን አካባቢ ነው እና ያ ማለት ጋምቤላ ላይ በተለየ መልኩ ክልሉ የተጠቃበት ሁኔታ አለ ማለት ነው። እንግዲህ ብዙ ነገሮች አስተዋጽኦ ያደርጋሉ እንደዚህ ሪጅናል በክልል መካከል ያለው ልዩነት። ከዛ በተጨማሪ እንግዲህ ያው አማራ፣ አፋርም ከሀገራዊ ስርጭቱ ትንሽ ከፍ ብለው ያሉ ናቸው። አንዳንዶቹ ደግሞ ያው ከሀገራዊ ስርጭቱ አንጻር በጣም ዝቅተኛ ስርጭት ያለባቸው ናቸው እና ኦሮሚያ፣ አፋር ሳይሆን ሶማሌ እና አንዳንዴ ደቡብ፣ አሁን ማዕከላዊ ደቡብ እና ደቡብ ስርጭታቸው ከሀገራዊ እንትኑ በታች ሆኖ የሚታይበት ሁኔታ አለ እና በክልሎች መካከል ልዩነት አለ። በክልል መካከል ብቻ ሳይሆን በወረዶች መካከልም በጣም ሰፊ ልዩነት አለ እና አጠቃላይ ካሉን ወደ ከ1150 በላይ ወረዳዎች አሉ። ከነዛ ውስጥ ወደ 300 የሚሆኑት ናቸው በከፍተኛ ሁኔታ በኤችአይቪ ስርጭቱ የተጠቁት እና አብዛኞቹ የከተማ ነክ ቀነስ የሆኑ ናቸው። አንዳንዶቹ ደግሞ የከተማ አካባቢ ያሉ የገጠር ወረዳዎች ናቸው። በተለይ እነዚህ ትላልቅ ፕሮጀክቶች ያሉባቸው ወረዳዎች እና እንዳልኩ በወረዳም በክልልም ደረጃም ልዩነቶች አሉ።
በኢትዮጵያ ውስጥ በተለይ ባለፉት 4-5 ዓመታት በከፍተኛ ሁኔታ ግጭቶች ተበራክተዋል፣ ጦርነቶች ሲካሄዱ ነበር። እነዚህ ሁኔታዎችስ ምናልባት በስርጭቱ ሂደት ውስጥ ቅድም በገለጿቸው አካባቢዎች ላይ በአንዳንዶቹ ጦርነቶች የሚካሄዱባቸው የነበሩ ናቸው እና በራሱ አስተዋጽኦ አድርጓል ለዚህ ሁኔታ ማለት እንችላለን?
አንድ የወጣ ጥናት ነበር። ለምሳሌ 2023 በፈረንጆቹ የትግራይ ክልልን በተመለከተ 1/34 የሚሆኑ ጤና ጣቢያዎችን የነበራቸውን አገልግሎት ተመልክተው ነበር እና ከጦርነቱ በፊት እና ከጦርነቱ በኋላ እና ከጦርነቱ በፊት ከነበሩት የኤችአይቪ መድኃኒቱን እየወስዱ እና ይከታተሉ ከነበሩት ሰዎች ወደ 3000 አካባቢ የሚሆኑ ሰዎች እነዚያ 40-30 የሚሆኑ ጤና ጣቢያዎች ውስጥ 800 የሚሆኑት አካባቢ ብቻ ነበር መድኃኒታቸው በጦርነቱ ወቅት መተው ይወስዱ የነበረው እና አብዛኞቹ ኦልሞስት ከሁለት ሶስተኛ የሚሆኑት ጨረቻይ መድኃኒት የሚጠቀሙ ሰዎች በጦርነቱ ወቅት መተው መድኃኒታቸውን እየወሰዱ አልነበረም ማለት ነው። ያ የሚያሳይ ምንድን ነው? አገልግሎቱ በከፍተኛ ሁኔታ የተቆራረጠበት ሁኔታ ተፈጥሮ ነበር ማለት ነው። ያ ምንን ይፈጥራል? ሰዎቹ መድኃኒታቸውን በትክክል በማያስሉበት ጊዜ በደማቸው ውስጥ ያለው የቫይረስ መጠን ይጨምራል። ምንም ጥያቄ የለውም። ያ ማለት ወደ ሌሎች ሰዎች የማስተላለፍ እድላቸው በከፍተኛ ሁኔታ ይጨምራል ማለት ነው። እና ሌሎችም አገልግሎቶችም ራስን ለመከላከል የሚጠቅሙ የኮንደም ስርጭት፣ የኤችአይቪ ምርመራ፣ ከእናት ወደ ልጅ የነበረ አገልግሎት የመሳሰሉ ያው ቀንሰዋል። አሁን በ2016 የነበረው
የተከበራችሁ አድማጮችና ተመልካቾቻችን የዚህን ቃለ ምልልስ ሙሉን በዌብሳይታችን ላይ ታገኙታላችሁ። ከቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እስከምንገናኝ ደህና እደሩ። Thank you.